ተመራጩ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን ለመመለስ እየተዘጋጁ ባሉበት ወቅት በቀደመው የስልጣን ዘመናቸው በአፍሪካ የሳህል ቀጠና ልዩ መልእክተኛቸው አድርገው ሾሟቸው የነበሩትን ፒተር ፓም የአፍሪካ ጉዳዮች ምክትል የውጭ ጉዳይ ሚኒስትር አድርገው ሊሾሟቸው እንደሚችሉ እየተገለጸ ነው። ፒተር ፓም ደግሞ ከሶማሊያ ተገንጥላ በራስ ገዝ አስተዳደር የምትመራው ሶማሊላንድ እንደ ሀገር እውቅና እንድታገኝ ተሟጋች መሆናቸው ይነገራል። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ተባባሪ ፕሮፌሰር የሆኑት ዶክተር ሳሙኤል ተፈራ እንደሚያስረዱት የሶማሊላንድ ጂኦፖለቲካል አቀማመጥ አሜሪካ በቀይ ባህር ዙሪያ ላላት ፍላጎት አመቺ በመሆኑ አዲሱ የትራምፕ አስተዳደር ለሶማሊላንድ እውቅና ሊሰጥ የሚችልበት እድል እንዳለ ያመለክታሉ።
ከእሳቸው መንደር ካሉ የአፍሪካ አማካሪዎቻቸው አካባቢ የሚወጡ ምንሰማቸው ዜናዎች ግን የሚያሳዩት ምንድነው? ቀይ ባህር አካባቢ ያለውን በተለይም የአሉቲዎች እንቅስቃሴ ተከትሎ የንግድ መስመር በተለያየ ጊዜ እንዲቋረጥ የሆኑባቸውን ምክንያቶች አይተናል። የጸጥታ ስጋቶችን በስፋት አይተናል። መርከቦች ሲጠቁ አይተናል። በዚህም የተነሳ ብዙ መስተጓጎሎችን ስንመለከት ነበርና ያንን ለማስተካከል ሶማሌላንድን እውቅና ብንሰጥ አሜሪካም ምዕራቡ ዓለም እዛም አካባቢ ያለው ጸጥታ ይስተካከላል፣ የተሻለ ሰላም ማምጣት እንችላለን። የአልሁቲዎችንም የአልሸባብንም ሶማሊያ ውስጥ ያሉ ሌሎች እንቅስቃሴዎችን ኤርትራም ውስጥ ያለን እንቅስቃሴ እንዲሁም የኢራንን በቀይ ባህር እና በገልፍ ኦፍ ኤደን አካባቢ ሊኖር የሚችል አስኪ እንቅስቃሴ ማቆም እንችላለን የሚል ጠንከር ያለ እንቅስቃሴዎችን እናያለን።
አሜሪካ በሶማሊያ ሰላምና መረጋጋትን ለመፍጠርና ሽብርተኝነትን ለመከላከል ለረጅም ጊዜ ስትከተል የቆየችው አንድ ሶማሊያን ፖሊሲ የምትቀይርበት እድል በጣም ጠባብ መሆኑን የሚገልጹት ደግሞ የአፍሪካ ቀንድና መካከለኛው ምስራቅ ጉዳዮች ከፍተኛ ተመራማሪ የሆኑት ዶክተር በለጠ በላቸው ናቸው። ዶክተር በለጠ ትራምፕ ይህን ፖሊሲ በመቀየር ለአሜሪካ የሚያስገኙት የተለየ ጥቅም እንደሌለ ያምናሉ።
ይህንን ለመከላከል የሚያስችሉ መሰረተ ልማቶች አሜሪካ ለምሳሌ በጅቡቲ ያላት በዚህ ፖርት ሊሞኔር ያላት ወታደራዊ ቤዝ ዋነኛው የአፍሪካን እንቅስቃሴዎቿን የምትቆጣጠርበት ቀጠና ጣቢያ ነው። ይሄ ጣቢያ አሁንም ዋነኛው የአሜሪካ ወታደራዊ ቤዝ ነው። ይሄ ባልተቀየረበት ሁኔታ ሶማሊላንድ ውስጥ ሌላ ተጨማሪ ትመሰረታለች ብሎ ማሰብ ይከብዳል። አንድ ሶማሊያ የሚለውን ፖሊሲ በማራመድ ግን ሌሎችን ኃይሎች ከሶማሊያ የሚሆን ከሌላ ከቀጠናው ማስወገድ መቀናቀን ያስችላታል ተብሎ ይታሰባል። ሁለተኛ አሜሪካ ከዚህ ውስጥ የምታገኘው የተለየ ጥቅም ማለት ከደህንነቱ አንጻር፣ ከስትራቴጂ አንጻር፣ ኢቭን አንቺ ያልሽው ቀይ ባህርን ከመቆጣጠር አንጻር ሶማሊላንድን እውቅና መስጠት የተለየ የሚፈጥርላት ነገር አለ ተብሎ አይገመትም።
ሶማሊላንድ ራስዋን የቻለች ሀገር ሆና እውቅና ለማግኘት የሚያስችላት የቀይ ባህር ወደብ ከኢትዮጵያ ጋር መፈራረሟ በኢትዮጵያና በሶማሊያ መካከል ለአንድ ዓመት የዘለቀ ውጥረትን ፈጥሮ ቆይቷል። ምንም እንኳን ሁለቱም ሀገራት ልዩነታቸውን በውይይት ለመፍታት ስምምነት ላይ ቢደርሱም የእርስ በርስ ጦርነቶች በተዛመቱበት የአፍሪካ ቀንድም ተጨማሪ ስጋት ሆኖ ቆይቷል። ይህ የፖለቲካ ለመረጋጋት ለአሜሪካ እምብዛም የራስ ምታት ያልሆነ ሲሆን በተለይ የትራምፕን ትኩረት እንደማያገኝ ዶክተር በለጠ ያሰምሩበታል።
የአፍሪካ ቀንድ የምንለው አሁን ያለበት ሁኔታ ሁሉም አባል ሀገራት የምንላቸው ኢትዮጵያን ጨምሮ ከፍተኛ የሆነ የውስጥ ችግር የሚያስተናግዱበትና እንደገናም የሁለትዮሽ ግንኙነታቸው የሶስትዮሽ ግንኙነታቸው ጭምር በመከራ የተሞላ መሆኑን ማስታወስ ያስፈልጋልና አሜሪካ ልታደርገው የምትችለው የዶናልድ ትራምፕ አስተዳደር ወደፊት ሊከተለው የሚችለው ፖሊሲ የእነኚህ ውስብስብ የሆኑ እውነታዎች ነጸብራቅም ጭምር ተደርጎ መታሰብ አለበት።
በዚህ የሚስማሙት ዶክተር ሳሙኤልም በተለይ ኢትዮጵያን እንደ ምሳሌ ያነሳሉ። በኢትዮጵያ ለአመታት የዘለቀው የጸጥታና ደህንነት ችግር ትራምፕ ቅድሚያ ለሚሰጡት የንግድና ኢንቨስትመንት ትብብር አይመች አይሆንም ይላሉ።
ንግድ መር የጸጥታና ደህንነት ፖሊሲን ያራምዳሉ ብዬ የምላቸው ትራምፕ ኢትዮጵያ ውስጥ ያለው ሰብአዊ ቀውስ የበለጠ ስደተኞችን የበለጠ ችግርን አሜሪካ ላይ ሊያመጣ የሚችል ከመሆኑ አንጻር እሳቸውም ከሰብአዊ እርዳታ ይልቅ ወደ ንግድ ትኩረት ሰጥቶ የሚሰሩ ሰው ነጋዴም እንደመሆናቸው ጋር ተያይዞ ከዚህ በተጨማሪ ደግሞ ዩኤስ ኢንቨስትመንትን ፕሮሞት ለማድረግ ለማስፋፋት ኢትዮጵያ አሁን ያለችበት ሁኔታ ምቹ ስላሉ በአጠቃላይ አፍሪካ ቀንድን ከኬንያ በስተቀር ስናይ እንደዚህ አይነት ምቹ የሆነ ኢንቫይሮንመንትን ወይም አውድም ስለሌለው የትኩረት አቅጣጫ ተብሎ ተወዳጅ ሊስት ውስጥ የማይገቡበትን ያሳያል።
ሌላው የአፍሪካ ትልቁ ራስ ምታት 2 አመት ሊሞላው ጥቂት ወራት ብቻ የቀሩት የሱዳን ጦርነት ነው። የባይደን አስተዳደር የስልጣን ዘመናቸውን እያጋባደዱ ባሉበት ወቅት የሱዳኑ ፈጥኖ ደራሽ ኃይል መሪ መሐመድ ሐምዳን ዳጋሎ ሄሜቲና በጦር አዛዡ አብደል ፋታህ አልብርሃን ላይ የተለያዩ ማዕቀቦችን ጥለዋል። የአፍሪካን የጸጥታ ጉዳዮች የሚከታተሉት ባለሙያዎች ግን ይህ ጦርነት ትራምፕን ብዙም ያሳስባቸዋል ብለው አያስቡም። ሆኖም በቀደመው የትራምፕ ዘመን ከኬንያ ጋር የነበራቸውን ትስስር በመመልከት ኬንያ በአፍሪካ ቀንድ የሰላምና ደህንነት ተጽዕኖ ፈጣሪ ሊያደርጓት ይችላሉ ይላሉ ዶክተር በለጠ።
ኬንያ ከአሜሪካ ጋር ያላት ግንኙነት እየጠበቀ አሜሪካ ለኬንያ የምትሰጠው ቦታ እየጨመረ እንደዚሁም ኬንያ በቀጠናው በሶማሊያም ጭምር ያላት የደህንነት የሰላም የፖለቲካ ሚና እያደገ እንደሚመጣ መገመት ይቻላል። እንዳልሽው ዶናልድ ትራምፕ አስተዳደሩም ይሄንን ያስቀጥለዋል ተብሎ ይታሰባል። ዋነኛው ዓላማ አሁንም ሽብርተኝነትን በተለይ በሶማሊያ በኩል ያለውን ሽብርተኝነት ቡድኖችን ለመከላከል በሚደረገው እንቅስቃሴ ውስጥ ኬንያ የተሻለ እይታን መፍጠር መቻሏ ነው። እና ፕሬዚደንት ሩቶ ከፕሬዚደንት ትራምፕ ጋር የሚኖራቸው ግንኙነት እንዴት ይሆናል የሚለው ወደፊት የሚታይ ነው የሚሆነው።
ባለፉት ጥቂት አመታት በርካታ መፈንቅለ መንግስቶች በተካሄዱበት ምዕራብ አፍሪካ የተመሰረቱት ወታደራዊ መንግስታት ከምዕራብ ዓለም ጋር ያላቸውን ግንኙነቶች እያቋረጡ ይገኛሉ። ዩናይትድ ስቴትስም በኒጀር የነበሯትን 2 የጦር ካምፖች ዘግታ እንድትወጣ ተደርጋለች። ሽብርተኝነትን መዋጋት አሜሪካ ብቻ ሳትሆን ዓለም ትኩረት የሚሰጥበት ጉዳይ መሆኑን የሚያመለክቱት ዶክተር ሳሙኤል ትራምፕ ከሌሎች የሳህል ሀገራት ጋር ትብብራቸውን ሊያስቀጥሉ ይችላሉ ብለው ይገምታሉ።
ጋቦን፣ ኮት ዲቮር፣ ኬፕ ቨርዴ ባለፈውም የአፍሪካ የባይደን ጉብኝት ተካታች የነበሩ ከሎቢቶ ኮሪደር ጋር የባይደን ኢኒሼቲቭ ቢሆንም ትራምፕ ሞር ኢንትረስታቸው ፍላጎታቸው እንደዚህ አይነት የንግድ የተጀመሩ የንግድ ጅማሬዎችን ክለሳ በማድረግም ቢሆን ማጽናት ላይ ስለሆነ ባይደን የመጨረሻ አፍሪካ ጉብኝት ውስጥ የተካተቱ ከአሜሪካና ንግድን ከማስፋፋት ጋር የተያያዙ ግንኙነት ያላቸው ሀገራትን እና ቀድሞ የጠቀስኳቸውን ጭምሮ ለእነሱ የተሻለ ድጋፍን በማድረግ በምላሹ የጸጥታ ስራዎችን እንዲሰሩ የማድረግ እንቅስቃሴዎችን ወይም ስትራቴጂዎችን ሊከተሉ ይችላሉ ብዬ አስባለሁ።
ዶክተር በለጠ በበኩላቸው የትራምፕ አስተዳደር በምዕራብ አፍሪካ ለሚኖረው ትኩረት ከአውሮፓ ሀገራትና በተለይ ከሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወይም ኔቶ ጋር የሚኖራቸው ግንኙነት ወሳኝ ይሆናል ይላሉ።
መጀመሪያ አሜሪካ ከኔቶ ጋር አሜሪካ ከምዕራባውያን ከአውሮፓውያን ጋር ያላት ወታደራዊ ግንኙነት ትብብር በምን መልኩ ነው የሚሄደው የሚለው ነው። የአሜሪካ አስተዳደር የትራምፕ አስተዳደር በምዕራብ አፍሪካ የሚኖረውን ጣልቃ ገብነት የሚወስን ነው። ፕሬዚደንት ባይደን ከኬንያ ጋር ያላቸውን ግንኙነት ይበልጥ እንዲያጠነክሩ ያደረገው አንዱ ምክንያት በዚህ ሳህል በሚባለው አካባቢ ላይ ያለው እንቅስቃሴ ቁጥራቸው ውጪ እየወጣ መምጣቱ አንዱ ምክንያት እንደሆነ እናስታውሳለን። የሳህል ቀጠና ዋነኛ ወታደራዊ ቤዝን ጭምር ወደ ኬንያ የመውሰድ እና ከኬንያ በመንደርደር ምዕራብ አፍሪካን የሚመለከቱ ጉዳዮችን ለማድረግ ሁሉ ነው የኬንያ አሜሪካ የትብብር ማዕቀፍ አንዱ ትኩረት አድርጎ የሚንቀሳቀሰው። ስለዚህ ኦልሬዲ የአሜሪካ አስተዳደሮች ከሳህል ያላቸውን ኢንጌጅመንት እየቀነሱ እየወጡ ነው እና በምን ፍጥነት እና በምን ያክል መጠን የፕሬዚደንት ትራምፕ አስተዳደር ተመልሶ በሳህል ጉዳይ ላይ እጁን ያስገባል የሚለው አሁንም ወደፊት የሚታይ ነው።
ምሁራኖቹ የሚስማሙበት ትልቁ ነጥብ የአሜሪካ መንግስታት በአፍሪካ ላይ የሚከተሉት ፖሊሲ ሌሎች ሀያል ሀገራት በአህጉሩ ላይ የሚኖራቸውን ተጽዕኖ በመገዳደር ላይ የተመሰረተ መሆኑን ነው። በተለይ ደግሞ ትራምፕ ብራዚል፣ ሩሲያ፣ ህንድና ቻይና የመሰረቱትንና በኋላ ደቡብ አፍሪካ የተቀላቀለችውን የብሪክስ ቡድን እንቅስቃሴ ለመክታት ልዩ ፍላጎት እንዳላቸው ዶክተር በለጠ ያሰምሩበታል።
ብሪክስ ሀገራት የሚባሉት አሁን አፍሪካ ውስጥ ያሉ አባላት እየጨመሩ መጥተዋል። 3 ትልልቅ የሚባሉ የአፍሪካ ሀያል ሀገራት የብሪክስ አባላት ወረድ ሆነዋል። መስራቹ አለች ደቡብ አፍሪካ፣ ከዚያ በኋላ ኢትዮጵያ እና ግብጽ ቋሚ የብሪክስ አባል ሀገራት ሆነዋል። እንደዚሁም በቅርቡ ራሻ በተደረገው ስብሰባ 3 ተጨማሪ ሀገራት እንደ ተባባሪ የብሪክስ አባል ሀገራት ተደርጎ ተወስደዋል። እነሱም ናይጄሪያ፣ አልጄሪያ እና ኡጋንዳ ናቸው። እንግዲህ እነኚህ 6 ሀገራት አፍሪካ ውስጥ አሉ የሚባሉ ትልልቅ ሀገራት ናቸው። እና ወደ ብሪክስ እንግዲህ ብሪክስ ሲባል ወደ ቻይና ወደ ራሻ ያዘነበለ የፖሊሲ ማዕቀፍ ይኖራቸዋል ተብሎ የሚቀመስ ነው። ፕሬዚደንት ትራምፕ ከተመረጡ በኋላ የመጀመሪያ ትልቅ ስቴትመንት አፍሪካን በሚመለከት ካደረጉት መሃል አንዱ የብሪክስ እንቅስቃሴን በቀላሉ እንደማይመለከቱ መግለጻቸው ነው። በተለይ ከዚህ ከዲዶላራይዜሽን ጋር ያለው እንትን የአሜሪካን ዶላር ማስቀረት አንዱ አላማ ስለሆነ ያንን የምታደርጉ ከሆነ የሚደርስባችሁ ጫና ቀላል አይሆንም የሚል ማስፈራሪያ ሰጥተዋል።
አሜሪካ በኢኮኖሚ ወታደራዊና ፖለቲካዊ አቅም የጎለበተች ልዕለ ኃያል ሀገር ናት የሚሉት ተንታኞቹ ሁሉም የአፍሪካ ሀገራት ከአሜሪካ ጋር ተሰስር ለመፍጠር የሚያስችላቸውን አቅም መመዘንና ማዘጋጀት እንደሚኖርባቸው ያሰምሩበታል። በተለይ ደግሞ በአፍሪካ ህብረት ስር ወሳኝ የሆኑ ማዕቀፎችን ማራመድ የሚችሉበትን አቅም ሊገነቡ እንደሚገባም ይመክራሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።